ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ ማክሰኞ ሚያዝያ 10 ቀን 2015 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
ማክሰኞ ሚያዝያ 10 ቀን 1232 ቀናት አለፋቸው።
የወጣቶቹ ሰቆቃ ያልቃ እንበል እስከ መቼ?
ቀዳሚ ሚያዝያ 7 ቀን በሱዳን የተጀመረው የእርስ በርስ ጦርነት ዛሬ አራተኛ ቀኑ ላይ የ24 ሰዓት የተኩስ አቁም ስምምነት ተደርጓል ተብሏል። በአራቱ ቀናት ከ200 በላይ ሰዎች እንደሞቱ ቢገለጽም ቁጥሩ ከዚህ በላይ በብዙ እንደሚበልጥ የብዙዎች ግምት ነው። ጦርነቱ እጅግ ተባብሶ ያለው በካርቱም ሲሆን የመጠጥ ውሃና የኤሌክትሪክ ኃይል መቋረጡን ታውቋል። እስካሁን በሰላማዊ ሰዎች ላይ የደረሰው ጉዳትም በግልጽ አልታወቀም። በወታደራዊ አገዛዝ ቁንጮ በጀነራል አልቡርሃንና በመከተሉ መሪ በጀነራል ዶልጋዶ አርኤስኤፍ ሚሊሻ መካከል የተነሳው ጦርነት ከጀርባው ብዙ የውጭ ኃይላት ተጽዕኖ ለማሳደር በመጣር ላይ መሆናቸውም እየታየ ነው። የግብጽ ሙሉ ድጋፍ ያለው ጀነራል አልቡርሃን አየር ኃይሉን ጨምሮ መደበኛውን የሱዳን ጦር በመጠቀም በመቶ ሺህ የሚቆጠሩትን የአርኤስኤፍ ሚሊሻ ጦር ለመደምሰስ ዝቷል። በህጋዊ ተፈቅዶላቸው የያዙትን የጦር ሰፈሮችም በአውሮፕላን ሳይቀር የደበደበ ሲሆን የሐምዲቲን ጦር ህገወጥ ነው ብሎታል። በጎረቤት አገር ይህ አይነት አስጊ ሁኔታ ተፈጥሮ ያለ በጎሳ ፖለቲካ ያበዱት የሀገራችን ዘረኛ ድንቆሮች አሁንም በዘር ፍጅት ተጠምደው ይገኛሉ። ዝግጅታችንን የምንጀምረው በዜና ይሆናል። በማስከተልም የሱዳንን ወቅታዊ ሁኔታ በሚመለከት የቀረበውን የዕለቱን የፍኖተ ዴሞክራሲ ሀተታ እናሰማለን።
በየዕለቱ በከፍተኛ መጠን እየጨመረ ያለው የብልጽግና የመከራ ዘመን ያለ አማራ ህዝባዊ ሲሆን ኑሮ ሆኖበት ቀጥሏል። የትኛውም የኢትዮጵያ ማዕዘን ከተወሰኑት በቀር የሚፈናቀለው 90% እና ከዚያ በላይ የሚጨፈጨፈው የሚዘረፈው ከሰማይ የሚወድምበት የሚወረረው አማራው ነው። ማሰውና አዝመሮ የሚቃጠለው እናት ማህፀን ህፃን እንደበቆሎ የሚፈለቀቀው ቤት ውስጥ ያለ ቤት የሚፈርስበትና ላው ላይ የሚቃጠልበት አማራው ነው። የሚታፈነው የሚታሰረው ሙራን የሚሳደዱበት የሰባዊ መብት ጥሰት የሚካሄድበት ከሀገሪቱ 80% በላይ የቤት የሚፈርስበት የአዲስ አበባ እንዳይገባ የሚደረገው አማራው ነው። የብልጽግና ዘመናት ለአማራ ህዝብ የጨለማና የመከራ የሰነፈር ዘመን ነው። ወለጋ ላይ ሲጨፈጨፍ ሁሉ ምን የምናገባኝ ሩቅ ነኝ ዝምታ በምን አገባኝነት ሲተረጉሙ ቆይተዋል። ነገር ግን ቸላይ ነበር። ዛሬ ግን በፍጥነት አዲስ አበባ የኦዲድ ስርዓት ሰተት ብሎ ገብቷል። አዲስ አበባ የተፈየ ወለጋ ጊዜ ዝም ማለፉ ብቻ ነው። አይደርስብንም የምትል ሁሉ ያንኳኳ ገና ይደርስባቸዋል። በኢትዮጵያ በ14ም ክፍለ ሀገር የምትኖር ኢትዮጵያን በመላው የዚህ ጨፍጫፊ ቡድን ጭቆናና መከራ እያንዳንዳችን ታክሻ ላይ መድረሱ ስለማይቀር ከወዲሁ ራስን አደራይቶ ይህንን ጸረ ህዝብ ቡድን ከአማራ ጎን በመሰለፍ መታገል ይገባል። ይህ በኢትዮጵያ አማራ ጠል ኃይሎች በኢትዮጵያ ታሪካዊ የውጭ ሀገራት ህብረት ጭምር የተያዘ የ80 ዓመት ጎልማሳ ፕሮጀክት ነው። የፈይሉ አገዛዝ ተስቅ የፈቱ የአማራ ልዩ ኃይሎችን ሰሞኑን ማስረሸኑ ተረጋገጠ። በኦሬድ አማራዎች ተቀናብሮ አገዛዙ የተፈጸመ የአማራ ልዩ ኃይሎች ግድያ ዘግናኝ መሆኑን ከወጡ ምስሎችም ለመረዳት ተችሏል። አገዛዙ አሳምኖ ትጥቅ ያስፈታሽ የአማራ ልዩ ኃይል አባላት ከሰሞኑ ከደሴ ወደ ሸዋሮቢት በሁለት መኪና ተጭነው ሲሄዱ በነበሩበት ወቅት በኦሮሞ ታጣቂ ኃይሎች ወይም በወነጎች ቅንጅት እንዲገደሉ ማስደረጉ እጅግ ሰቅጣጭና አሳዛኝ ክስተት ሆኖ አልፏል። ጥቃቱም የተከፈተባቸው ገርቢና ባልጭ በተባለ የኦሮሞ አስተዳደር መሆኑ ተረጋግጧል። የተገደሉት የልዩ ኃይል አባላት ቁጥር እስካሁን በውል አልታወቀም። ይሁን እንጂ አገዛዙ አማራን ለማጥፋት ቆርጦ የተነሳና የመጣፋፋት ፖለቲካ እያራመደ መሆኑን ሊቃን እየገለጹ ነው። የኢትዮጵያ ችግርም በዚህ ሁኔታ ስለማይፈታ አማራ ራሱን አደራጅቶ ለአንዴና ለመጨረሻ ጊዜ መታገልና ክብሩን ማስመለስ አለበት ሲሉ መክረዋል። በኦሮሞ ሆሮ ጉሩ ወለጋ በተከፈተው ጥቃት እስካሁን ከመቶ በላይ ንጹሃን መገደላቸው ታወቀ። ሆሮ ጉሩ ወለጋ ሁሉጋና ከተማ አማራዎች ላይ ከፍተኛ የሆነ የተኩስ ተከፍቶ በርካታ ሰዎች መገደላቸውን መዘገባችን ይታወሳል። አሁን ላይ በሆሮ ጉሩ ወለጋ ሁሉጋና ከተማ ከትናንት ማታ ጀምሮ በአማራዎች ላይ በዙ 23 የታገዘ በተከፈተው ጥቃት 100 ሰዎች መገደላቸው የተረጋገጠ ሲሆን ገና አስክሬናቸው ያልተገኘ አማራዎች ስለመኖሩም መረጃዎቻችን ያመለክታሉ። የውስጥ ምንጫችን በጥቃቱ ኦሬዶች ተባባሪ መሆናቸውን ገልጾልን በዋናነት ግን የጥቃቱ ፈጻሚ የኦነግ ኃይል መሆኑን ተናግሯል። ወያኔ ኃይሉን አጠናክሮ ወደ ወልቃይትና ራያ ተጠግቷል ተባለ። የወያኔ ታጣቂ ባለፉት ሁለት ቀናት ይበልጥ ወደፊት በመምጣት ምሽጎችን በኮንክሪት እየሰሩ ነው። በዚህም ወያኔ ወደ ቀደመ የአሸባሪነት ወራሪነት ቁመና እየተመለሰ ይገኛል። ከዚህ ጋር ተያይዞ በማይጠብሪ የአማራ ልዩ ኃይልን መውጣትን ተከትሎ ወያኔ ዘንባባ እያነጠፈ ሊገባ ተዘጋጅቷል። በራያ የልዩ ኃይሉ መውጣት ለወያኔ ሰዎች ጮቤ ያስረገጣቸው ዜና የሆነው ያለ ምክንያት እንዳልሆነም ተገልጿል። ይህ እየሆነ ባለበት ሁኔታ የአማራ ሆድ አደር ካድሬ ድባቴ ውስጥ መሆኑ በርካቶችን ከማስረገረምም በላይ ጥያቄ ውስጥ አስገብቷል። አገዛዙ የግል ጋዜጠኞችን፣ ማህበራዊ መገናኛ ዘዴ አሰራጮችን፣ ተቺዎችንና የፖለቲካ አቀንቃኞችን ማሰሩ እንደቀጠለ ነው። አገዛዙ በጋዜጠኞች ላይ አፈናውን አጠናክሮ ቀጥሏል። ከሰሞኑ ኢትዮ ሰላም የተባለው የበይነ መረብ መገናኛ አውታር መስራችና የፖለቲካ ተቺ ጋዜጠኛ ቴዎድሮስ አስፎ እንዲሁም 4 ኪሎ ሚዲያ የተሰኘው የዩቲዩብ መገናኛ አውታር አዘጋጅ ጋዜጠኛ ዳዊት በጋሻው በጸጥታ ኃይሎች መታፈኑ ይታወሳል። ሰሞኑን ደግሞ የአሻራ ሚዲያ ጋዜጠኛ ሰናይት አያሌው መታፈኗን መዘገባችን የማይረሳ ነው። ከጋዜጠኞች አፈና ጋር በተያያዘ የተናገሩት ምንጫችን ህዝብ መረጃ የማግኘት መብት እንዳለው ጠቁመው በጋዜጠኞችና በሚዲያዎች ላይ የተፈጸመ ያለው አፈና በአስቸኳይ እንዲቆም ተጠይቋል። አገዛዙ ያለምንም የህግ አግባብ ያፈናቸው ጋዜጠኞች በአስቸኳይ እንዲፈቱና አሁንም በጋዜጠኞች ላይ የተፈጸመ ያለውን የማሳደድ ተግባር እንዲያቆም የመገናኛ ብዙሃን ባለሙያዎች ጠየቁ። አገዛዙ ያለምንም የህግ አግባብ ያሰራቸውን የመገናኛ ብዙሃን ባለሙያዎችን በአስቸኳይ እንዲፈታና አሁንም ማሳደዱን እንዲያቆም የኢትዮጵያ መገናኛ ብዙሃን ባለሙያዎች ማህበር ዛሬ አርብ ጠቁመዋል። ከዚህ በተጨማሪም በአገዛዙ በመገናኛ ብዙሃን ባለሙያዎች ላይ የሚደርሰውን ማሸናቀቅ እንዲያቆም ማህበሩ አስጠንቅቋል። ማህበሩ በሰሞኑ በኢትዮጵያ ከጊዜ ወደ ጊዜ የመገናኛ ብዙሃን ባለሙያዎች የሚሰሩበት አውድ እየጠበበ መምጣቱን ገልጿል። ጋዜጠኞች ስራቸውን በነጻነት እንዳይሰሩ በአገዛዙ የጸጥታ አካላት እየተሸማቀቁ እንግልት እየደረሰባቸውና እየታፈኑ መሆኑን መታዘቡንም አመላክቷል። በመሆኑም ይህ ድርጅት እንዲቆም ይገባል፣ ካልሆነ ግን በአንድነት ልንታገለና ልናስወግደው የሚገባ በእውነት በኢትዮጵያ ጥላት ሆኖ የተነሳ ታሪካዊ ስህተት እየተሰራም ስለሆነ የትኛውም ምሁራንና ጋዜጠኞች ከአንቂዎች ጎን በመሰለፍ ይህንን መብት ልናስከብር ይገባልም ብለዋል። ዜናው በዚያ አበቃ።
Yeah, I'm a farmer, you know, I
የማክሰኞ ሚያዝያ 10 ቀን 2015 ዓ.ም ተመረጠ የፍኖተ ዴሞክራሲ ሀተታ ፍትሃዊ ሽግግርን ቢጻረሩ ቀውስን በቀውስ ላይ ደመሩ። በጎረቤት ሱዳን የሚታየው የደም መፋሰስና የጀነራሎቹ ብጥብጥ እንደገና የሚያረጋግጠው ሀቅ ለመሰረታዊ ለውጥ የተነሳን ህዝብ ፍላጎት ጠመንጃለን ብለው ካደናቀፉ የሚከተለው የባሰ ቀውስና ጦርነት መሆኑን ነው። ደርግ የካቲትን አብዮት ማጅራት መጥቶ ስልጣን ላይ ቆብ ሲል የተከተለውን እናውቃለን። የሽግግር ሂደትን ሰርዞ ወታደራዊ አገዛዙን ግዚያዊ በሚል ብዙዎች ግን ተገርለዋል። ግድያው ቀጣይ ነው። ጭምብል አቅርቦ የህዝብን መሰረታዊ መብት ማፈንና አምባገነን ፍርሃትን ማስፈንን መርጦ ይህንን ለማድረግ ብዙ ሺህ ዜጎችን በስብር ጨፍጭፏል። የሱዳን ብጥብጥ ከጀመረ ገና 4 ቀኑ ነው። ብዙዎች አልቀዋል። ግድያውም ቀጣይ ነው። የኩሉ የሱዳን ህዝብ ትግል ጀነራሎች በባዕዳን ጣልቃ ገብነት አደናቅፈው ወታደራዊ አገዛዝን ህዝብ ላይ በመጫናቸው ነው። የሲቪል የሽግግር መንግስት ተብሎ በነሐምዶክ የተቋቋመውን እነ አልቡርሃንና ሐምዲቲ በመፈንቅለ ገልብጠው ያመጡት ጣጣ ነው። ዛሬ ግብግብ ያዙት ሁለቱ ጀነራሎች በዳርፉር የህዝብን ትግል ለማጥፋት ፍጅት የፈጸሙና የወንጀልም ተባባሪዎች ናቸው። የሱዳኑ ዋናው ሽም አልቡርሃን በግብጽ የሚደገፍ ሲሆን ከአሜሪካም ገጥሞ ለእስራኤልም ዕውቅናን የሰጠ ነው። የዳርፉር ተወላጅ ሆነው ሐምዲቲ ደግሞ የዳርፉርን ህዝብ በጃንጃዊድ ሚሊሻ ተጠቅሞ በመፍጀት የሚከሰስ ነው። የሱዳን ህዝብ ትግል በወታደሮቹ ሲደናቀፍ ግብጽም አሜሪካም የደገፉት መሆኑ አይዘነጋም። አሁንም አልቡርሃንን ከነሐም ዶጋር አስማምተው በእነሱ ቁጥጥር ስር ቀውሱ እንዲፈታ ይሻሉ። ኦማር አልበሽርን ከስልጣን ያወረደውን ህዝባዊ ትግል አደናቅፈው የወታደር መንግስት የመሰረቱት ከመቶ ሺህ በላይ የሚሊሻ ጦር ያለው ጀነራል ሐምዲቲ ለሱዳኑ ጦር መሪ ጀነራል አልቡርሃን የኢስሙላ ምክትል ቢሆንም በሐቅ ግን ምክትልና ታዛዥ ሊሆን ፍላጎትን አላሳየም። ቅራኔያቸው ወደ እርስ በርስ ጦርነት እነሆ ሊከሰት ችሏል። መጨረሻው ምን እንደሚሆን በቅርብ የሚለይ ሲሆን ለማስማማት የሚደረገው ጥረት እንብዛም ተስፋ ያለው አይመስልም። ከኢትዮጵያ አገራዊ ጥቅም አንጻር ቡርሃን ሆነ ሐምዲቲ ሁለቱም የሚበጁ አይደሉም። መዳከማቸው ደግና የሚፈለግ ነው። ጦርነቱና በጥብጡ ከተራዘመም በራሳቸው ቀውስ ተጠምደው ከወያኔ ወይም ዘረኛው ኮሎኔል ጎን መቆም ይሳናቸዋል። አሜሪካና ግብጽ እስራኤልና ሳውዲ አረቢያ ጥቅማቸውን ለማስጠበቅ ጣልቃ ገብነታቸውን ሞቅ አድርገው በመራወጥም ላይ ናቸው። የተባበሩት መንግስታት ዋና ጸሐፊ ተብየም ጉቴሬስ ከዚህ በፊት ለአፍሪካ ቀንድ ሰላምን መረጋጋት የወያኔ አገዛዝ መሰረት ነው ብሎ የቀላመደው አለቆቹ ባዘዙት መሰረት ችግሩን ሊያበርድ ሊፈታ ተፍ ተፍ እያለ ነው። የኢትዮጵያ ህዝብ ሲፈጅና አማራውን ለማጥፋት ዘረኛው ኮሎኔል እንዳበደው ሻሲቅ በዘበዝ ግን ያሰማው ድምጽ የለም። የሱዳን ህዝብ በሚደነቅ አንድነትና ቆራጥነት ሆ ብሎ ተነስቶ የኦመር በሽርን አገዛዝ እንደጣለው ሁሉ አሁንም ከጀነራሎቹ ሽኩቻ ስርየት ይመጣልኛል ሳይል በሁለቱም ላይ በጋራ ተነስቶ የራሱን የሽግግር መንግስት ለማቆም መጣር አለበት። የሱዳን ሁኔታ ቁጭ አድርጎ የሚያሳየው ሐቅ የትግልና የትጥቅ ሁኔታን የሚመለከት ነው። የኢትዮጵያ ህዝብ ደሙን አፍሶ ታግሎ የሚፈልገውን ማግኘት የተሳነው ራሱን አስታጥቆ ትግሉን ድሉን ሊያስከብር ባለመቻሉ በታጠቁ ኃይሎች እየተቀማ ነው። በደርግ ውድቀት ጊዜ ኮሎኔሉ ሲመጣም ያየነውም ነው። የታጠቁ ይነጥቁን በመጻት መኖር ማየት ተገዷል። የሱዳንም ህዝብ ድክመቱ የራሱን ፍትሃዊ ሽግግር በማስረጋት ፈንታ ከታጠቁት ጀነራሎች የበሽር ርዝራዦች ጋር ተጣምዶ ሽግግርን ሊያገኝ መጣሩ ነው። ያው ሳይል ሳያድ መኮድኖቹ ሲቪሎቹን አሽቀንጥረው ሐምዶክ ራሱ በአቡዳቢ መኖር ተገዷል። ወታደራዊ አገዛዛቸውን መስርተዋል። ቀውስን አቅፈዋል። በኢትዮጵያ በራሱ ትግል ራሱን ያስታጠቀውን ህዝብ ትጥቅ ለማስፈታት አገዛዙ የጀመረው እርኩስ ዘመቻ ግቡ ምን እንደሆነ ከማንም አይሰወርም። አማራውን ትጥቃል ባድርጎ ለመፍጨት ለመጨረስ ነው። ከወያኔ ተባብሮ ያማራውን መሬት መልሶ ለወያኔ ለመለገስ ነው። ኮሎኔሉ የወያኔ ደጀን ነፍሳድን መሆኑን የተረዱት ወያኔዎች ዛሬ በተክለሰውነቱ እየተናጡ ናቸው። በወያኔና በዘረኛው የኮሎኔሉ አገዛዝ መሃል ቅራኔና ልዩነት ለማየት የከጀሉ ዛሬ ምንኛ ያፍሩ። የሽግግር መንግስት ምስረታ መፍትሄ ነው። ኢትዮጵያዊነት አቸናፊ ነው።
ፋሽናፊነት ቆጣ የሚያደርሰው ጉዳት በቀላሉ የሚገመት አይደለም። የናዚና የፋሽስት ሪዮት ለምሳሌ ቀኝ ክንፍ ጽንፈኛነት ነው። ፋሽናና ፍጅት የሚያምን ዘረኛ ጽንፍ ነው። ለሚሆኑት ሞት ምክንያት ሆኗል። በራሳችን ሀገርም የባዕድም ሆነ ሀገር በቀል ፋሽስቶች ፍጅትን አስከትሏል። በፖለቲካ መስኮነ በሃይማኖት ጉዳይ በዘረኝነት መስኮነ በጽፋት ያቄ ጽንፈኛ አቋም ወጂ ነው። ጥላቻን ያነክሳል ወደ ጥፋት ያመራል። በሀገራችን የፖለቲካ መድረክ ሊሰፍን የቃጣለውን ጽንፈኝነት አምሮ መታገልና ማሸነፍ ለሀገር ልዑና ወሳኝ ግዳጅ ነው። ከፋሽስቱና ጸረ ህዝቡ ኮሎኔልና አገዛዙ ውድቀት በኋላ በባዕዳን እርዳታ ወደ ስልጣን የመጣው ወያኔ ሲመሰረት ራሱ ውልደቱን ከጽንፈኝነት ጋር ያቆራኘና ሀገርና ህዝብን የጠላ ነበር ነው። አማራውን ህዝብ ለመፍጀትና ለማጥፋት ያለመ ዘረኛ ጽንፈኛ ቡድን ነበርና ስልጣን ከመምጣቱም ሆነ በኋላ አማራውን ህዝብ ለማጥፋት ሞክሯል። አሁንም እየሞከሩ ናቸው ወያኔዎች። ሟቹ ጸረ ህዝብና ጭፍን ጸረ አማራው የወያኔ አዛውንት ግባቸው ኢትዮጵያን ማዋረድና ማዳከም ነው። ግን ጠላ ካይደውባታል። ለመሬቷን ለባዳን ለግሰዋል። ህዝቧን ለዘመናዊ ባርነት ዳርገዋል። ወርቅ ህዝብን ብለው ሌሎችን አክቸልችለዋል። ፍጅት አካሂደዋል። የጠሉት ህዝብ ግን አልጠፋ ብሎ ተቋቁሟቸዋል። የጽንፈኛ አቋማቸው ውጤት ነው ይሁሉ። ወያኔ ሌሎችንም በዚህ ጽንፈኛነት ሊበክል ሲጠር አመታት አልፈዋል። በራሱ በጸረ አማራ ጥላቻ ተቀስፎ የኦሮሞ ህዝብ ኢትዮጵያዊ አይደለም ያለው ድርጅትም ለክፍቱ ጠንቶበት ከአያ የዋለች ጊደር እንዲሉ በጽንፈኛነት ከንፎ አሶሳ በደኖ አርባ ጉጉ ማንነቱን የሚገልጹ ሆነዋል። ከሞቱ ዘመን ባለፋቸው አጼ ምኒልክ ላይ በአሁኑ ጊዜ የተከፈተው ጸያፉ ዘመቻ ምሳሌ ነው። አማራን በገጀራ አንገቱን ቅላው ጨፍጭፈው የሚሉ ባለጌዎችና የአሜሪካ ምሁር በሉን የሚሉ ሌላ ምሳሌ ናቸው የባዕድ ቅጥረኞች። ጽንፈኛነት ሲበዛ ግለሰቡን ያንሆንላል፣ ያዋርዳል፣ መታቂያም ያደርጋል። አማሮች አበበ ቢቂላን በግሩ በሮማ ማራቶን እንዲወጥ አደረጉት፣ በደሉት። ድንቅነሽ ኦሮሞ ነበረች፣ ጎንደርም የኦሮሞ ምድር ነበር ብሎ መዘባረቅም ይከተላል። አሳዛኝ ነው። የፖለቲካ አቋምን በተመለከተ ጽንፈኝነት የሚመጣው በልዩ ልዩ ምክንያት ነው። ወደ አገራችን የገቡ ሙስሊማውያንና ባዕዳን ህዝብን እርስ በርስ ለማጋጨት ያልፈነቀሉት ድንጋይ ነበረም። ወራሪ የጣሊያን ጦር ጸረ አማራ ስሜትን ቀስቅሶ ህዝብን ለማከፋፈልና ቅኝ ገዥነቱን ለማረጋገጥ ሞክሮ ነበር፣ አልተሳካለትም። እንግሊዝም በየጊዜው ተመሳሳይ ሙከራ አድርጋለች፣ ባይሳካላቸውም መርዛቸውን ሲረጩ ቆይተዋል። በዘመናችንም የጥላቻና የጽንፈኝነትን ተውሳክ ሲያስፋፉብን ቆይተዋል። ጽንፈኝነት ግን መሰረቱ መሀይምነት ነው፣ አለማወቅ። በአያሌው ጽንፈኛ አቋማቸውን ይዘው ህዝብን ሊያፋጁ የሚነሱ ተማርን ያሉ ቢሆንም እነሱ ያወቁ ይመስላቸዋል እንጂ ሁሉ ነገር የተደበላለቀባቸው ናቸው። በህዝብ ላይ ጭፍን ጥላቻን ማሰራጨትና ግድያና ፍጅትንም ማቀንቀን ውቀት ሳይሆን ድንቁርና ነው። የፖለቲካ ጽንፈኝነት የለየለት ጸረ ዲሞክራሲነት ነው። መብትንና እኩልነትን አጥብቆ ይጻረራል። ጭፍን ጥላቻም ነውና ጉዞው ወደ ጸረ ዲሞክራሲነት አፈናን ወይም ጭፍጨፋ ነው። ጽንፈኝነት ነው የምርጥ ዜጋ ወይም ወርቅ ህዝብ ልፈፋን የሚያስከትለው ቅሌት። ደግሞ ናዚዎችን የት እንዳደረሳቸው የምናውቀው ነው። ነጮች ዘረኝነታቸው አፍሪካውያን ላይ ታሪክ የማይረሳው በደል እንዲያደርሱ አድርጓቸዋል። ጽንፈኝነት ሃይማኖትንም መሰረት ያደርጋል። ዛሬ በዓለም ደረጃ እያየን ያለነው በቂ ምሳሌ ነው። የእምነት ነጻነት ይጻረርና ሃይማኖትን የፖለቲካና ኢኮኖሚው ትግልና ግብግብ መሰረት ያደርገዋል። ለሁሉም አይነት ግጭቶች በቂና ተገቢ ምርምር ሲደረግ ፖለቲካዊ ምክንያቱ ግልጽ ይሆናል። በሁሉም ሃይማኖት መሰረታዊ ይዘት ወንድምህን እህትህን አስጥላ ታደጋቸውና ተፋቀሩም የሚል ነው። ጨፍጭፍ፣ ተጨፋጨፉ፣ ህዝብንም በሃይማኖት መሰረት ከፋፍለ አጋድል የሚል ሃይማኖት አለን? ካለም ስህተት ነው። ግድያ መስበክ፣ የሌላውን የእምነት መብት መጻረር፣ ክርስቲያንና አማራን ጨርሱ ብለው ብሔርተኛንን ባዮች ሲጮሁ በመሰረቱ አበዱ ወይ ወንጀለኛነት ተሰማሩ የሚባለው። ህዝብን የሚፈጁ ዘረኞችና ጽንፈኞች ሁሉ እብድ ናቸው ባይባልም ስምሪታቸው ከሰውነት ምድብ የሚያወጣቸው ነው። ወያኔ ተገንጥለን ነጻ ትግራይን እናቋቁም ብሎ በ1967 መርሃ ግብር ሲያወጣ ትግሉንም ጸረ አማራ ብሎ ሰይሞ በአንድነት መኖርን የሚሰብኩ የሸዋ ትምክህተኞች ናቸው ብሎ ተራማጅ አማራ ታይቶ አይታወቅም ብሎ ተሳልቆና አማራው በህዝብ ደረጃ ከጭቆና ትርፍራፊ ተረፍ መረፍ የሚያገኝና በዚህም የተነሳ ትግሬን የሚጠራ ነው ብሎ ስንቱን በጽንፈኝነት ነርቷል፣ ከጥፋትም ዳርጓል። ይህ ሊረሳ የሚችል አይደለም። የጽንፈኛና ዘረኛ አቋም እምነትም ለስንቱ ዜጋ ህይወት ማጣት፣ መታደንና መጥፋት፣ በእስር መማቀቅም ስቃይ ምክንያት ሆኖ አለ። ይህን መታገልና የጽንፈኞቹን ሴራ ማክሸፍ የዜጋ ሁሉ ግዴታ ነው። ዛሬ በሀገር ውስጥም ሆነ በውጭ በተለይም ብሔረሰብን ሽፋን በማድረግ እየተደለቀ ያለው የጥላቻና የፍጅት ከበሮ በሀገራችን አዛውንት ሲመክሩና ሰላምና ፍቅርን ለማስፈን ሲጥሩ የምናውቅ ብንሆንም ዛሬ በተገላቢጦሽ አዛውንት ያልናቸው ለጽንፈኛነት ሲያረግዱ፣ የሀገርን ታሪክ ሲያበላሹና የተወሰነ ህዝብን ወይም የሃይማኖት ተከታይን ሲያብጠለጥሉና የጥላቻና ግድያም ሲያናፍሱ ማየት ተገደናል። አስታራቂውን አሉ ስንላቸው ለጽንፈኞቹ ቡድኖች ተገዥ ሆነው ኢትዮጵያዊነትን እያስጠቁና ሀገር ወዳዳሎች ላይ ሻጥር እየፈጸሙ ናቸው። ኦባምባውን ሲተርቱ ጥላቻ ቤት አይሰራም ያፈርሰዋል እንጂ ብለዋል። እንፈኞቹ በመላ ሀገርን በህዝብ ፍቅር ላይ የሚገነቡ ሳይሆኑ ሀገር ትፍረስረው የተነሱ ናቸው። የፖለቲካ መስመር ልዩነትን ችለውና ተቀብለው ለሚያምኑበት ዓላማ መታገል ሲባሉ ዓላማቸው ደግሞ ሀገርን ጠልቶ ማፈራረስና የወርቅ ህዝብ ፖለቲካን መንዳት ወይም ግንጠላን ማቀንቀን ነው። ለዚህም ነው የአማራው ህዝብና ሌሎችም በወያኔ አገዛዝ ስር አደግ ላይ ወድቀዋል የምንለው። በደሉና አርባጉጉ እንዳሳዩን ደግሞ ሌሎችም ተተኪ ቢሆኑ የተሻለ አማራጭ ሊሆኑ አይችሉም። አይተናቸዋል። ዘረኛ ልፍፋቸውንም እስኪሰከን ማድመጥ ተገደናል። ባለፉት አመታት ስንቱን ንጹህ ዜጋ ሲጨፈጭፉ እርጉዞችንም ሳይቀር ገደል ሲጥሉና በሳንጃ ሲተለትሉ ያላየናቸው ይመስል የዛሬ 100 ዓመት የነበሩ አጼ የዛሬ ዲሞክራት ካልሆኑ ብለው እነርሱም ሆነ ያቃታቸውን ክስ ይደረድራሉ። ጥላቻን ለማናፈስና ወደ ጥንት ህዝብን በስሜት ለማንጎድ ታሪክን በአስተት ፈጠራ አጅበው ማቀረቡንም ተያይዘውታል። አክሱም ሎላይታ ህዝቡ ምኑ ነው ያለውም ጽንፈኛ ፖለቲካ ነውና የሎላይታ ህዝብን ተወላጅን ተተኪ አድርጎ አዘጋጅቶ ደማይመለስበት መሄዱም ታዝበናል። በ1983 ጽንፈኞች ሁሉ ሲቀራረቡና በኢትዮጵያ ሉና ላይ አሲረው እከከኝ ልከከለ ሲባባሉ በጋሃድ ህዝብ አይቷል። በኢትዮጵያ ላይ የተሸረበው ሴራ አልተሳካም። ጽንፈኞቹ እርስ በርሳቸው ተባልተው ዋናው አውሬ ስልጣንን ለብቻው ይዟል። ቦዳን ተልጣፊዎች ታጅቦ ከአመት አመት በሽታው ባሰበት እንጂ ከቶም አልተሻለውም። ተሽሎታል ሊሉ የሚጥሩ በአዳንና የሥርዓቱ ተጠቃሚዎች ደግሞ አቋማቸውን ምን እንደሚወስነው የምናውቀው ነው። ከጅማት የሚከር ጥላቻ የባለጌ መለያ ነው ተብሏል። ዘረኝነትና ጥንፈኝነት ብልግናም ነው በራስ ላይ በህዝብና በሀገርም ላይ። ስለዚህም ያወቁ መስሏቸው በህዝብ ላይ እያጓሩ ያሉት በተለይ በአሜሪካና እንግሊዝ የሰለጠንን ምሁሮች ነን የሚሉት ባለጌ ማፈሪያዎች ናቸው ብንል ማጋነን አይሆንም። ጥንፈኝነት የሽንፈትና የቀቢጸ ተስፋ የዝቅተኝነት ስሜትም ነጸብራቅ ነው። በራሱ የሚተማመን ሰው ትበልጠናለህ ወይም ከኛ ትሻላለህ በሉኝ ብሎ አይደርቅም። ጀግናም ከግንባር ፈርጥጦ በባዕድ አገር ካፎቱ መቼም የማይወጣ ጉራዴ ወይም ዱንዱም ጦርን አይሰብቅም። በሆነ ምክንያት ወይ መርቅኖ ወይ አብዶ አልሆነ በስተቀር። ጽንፈኝነትና ዘረኝነትን እንታገል። የኢትዮጵያን ህልውናና አንድነት በጋራ ትግል እናስከብር።
ያለመታደል ሆኖ በማትበር ወፍ ላይ ስንወነጨፍ የማያፈራ ወይንን ስንገርዝ ወርቃማ ጊዜያችንን ለማጥፋት ተገደናል። ህዝባችን ፈልጎ ሳይሆን ተገዶ ወዶ ሳይሆን ተጠምዶ ህይወትና ዕውቀት ምኞትና በጎራይ የሀገር ክብርና ሰንደቅ ዓላማ እየተበረዙና እየራቁን ሲሄዱ ማስተዋል እጣ ክፍላችን ሆኗል። ይሁን እንጂ በረሃብ በችግር በመከራ በስቃይ ኑሮን የሚገፋው የኢትዮጵያ ሕዝብ በየትውልዱ ላይ ቆሻሻቸውን ሊጭኑት የሚያስቡትን ባዳን አሳፍሮ እንደላከው ሁሉ ያሁኖቹንም በተመሳሳይ መልኩ ማስተናገድ አያዳግተውም። ራስን ከቅሌት አገርን ከውርደት ማዳን ያውቅበታል። ዝምታው ባዕዳን በየዘመናቱ ሊወሩን ከመቃጣት በውስጣችን ገብተው ሊያተራምሱን ከመፈለግ ተቆጥበው እንደማያውቁ ባለመረዳትም አይደለም። አመጣጣቸው ሰወር ያለ መንገድ መሆኑ እንዳይታዩ አገር በቀሉን ጎሰኛ ቡድን ወያኔን አደራጅተው በላያችን ላይ በመጫናቸው ከሁለት አስርታት በላይ እንዲቀልዱብን ሆኗል። ያም ቢሆን አዘላለቁን አከራረሙንና ወዳደቁን ለመገንዘብ እንኳንስ እኛ እነሱም ግልጽ የሚሆንላቸው ይመስለናል። በምዕራፍ አንድ ኢትዮጵያን የማጥፋት ዘመቻ ወያኔ ኤርትራውያን ወገኖቻችንን ከመገንጠል አንስቶ የባህር በር እስከ ማሳጣት እንዲሁም የጋራ መግባቢያ ቋንቋ እንዳይኖር ከማስደረግ አልፎ ዜጎችን ማፈናቀልን፣ መሬትን በሊዝ ማከራየትን፣ ነዋሪውን ማባረርን፣ ማሰርን፣ መግደልን፣ አገርን ለባዕድ ቆርሶ መሸጥን ወዘተ ወዘተ ግፍ ፈጽሞ አሳይቶናል። ይህ የሆነው ጊዜ እንስጣቸው ባይ አዋጆችን ቀደም ቀደም በማድረጋቸውና ህዝብን በማደናገራቸው ነው። አሁንም ደባቸውን ቋጥረው ሸራቸውን አዝለው የሚቀርቡት እንደሆነ በውጭም በግቢም መልክተኞች ያሏቸው መሆኑ ከህዝቡ እይታ የተሰወረ አይደለም። ሰብአዊ መብት፣ ዴሞክራሲ፣ ረሃብ፣ ድርቅ ወዘተ የሚል ኮተታቸውን ተሸክመው ሊያዋዙት ሲጥሩ በትዝብት ይከታተላቸዋል። በድርቅ ሳቢያ ዶላር ለወያኔ አሸክመው አገርን ሲያስገነጥሉ የውስጥ ትርምስ ሲያስፈጥሩ አይቷቸዋል። ከሰው አድር ብዬ ከአገር ኖር ብዬ ለጠላቴ ዳርኳት ሚስቴን እቴ ብዬ ያለው አገርኛ አንጎራጓሪ የትዕግስቱ ውጤት መከራውን ስቃዩን ሲያበረክተው እንጂ ሲቀንሰው አላስተዋለም። ከተላላኪ ጋር ወርጄ አልታይም ብሎ ጊዜ ቢሰጥ ለጠርነፋ ዳረጉት። በቅጠል ማባረር ሲችል ሰርስረው ገብተው የሱሪ ውስጥ ጉንዳን ሆኑበት። በመሆኑም የትግሉን ስልት የረቀቀ ማድረግ የግድ ይለዋል። የኢትዮጵያ ወጣትም ቢሆን የወያኔ ማዘናጊያ መጨረሻው የጎሳ አርሎ እንደሆነ አየው ተመለከተው። ለትምህርቱ ሲል እስቲ ይሁን ብሎ ቢቀበልም ከጨረሰ በኋላ ግን እጣ ክፍሉ ዲግሪውን ይዞ ኮብል ድንጋይ ከስካሽ ሆነ። ከወርቁ ዘር በመፈጠር ይኮራለሁ ያለው መለስ ዜናዊ ራዩ እውን ሆነ። የወያኔ ግብረበላዎች እየተመረጡ ስኮላርሺፕ ሲደረጉ ሌሎች ኦሮምኛ ተናጋሪ፣ አማርኛ ተናጋሪ፣ ሱርማዎች፣ አኝዋኮች፣ ኑዌሮች፣ አፋሮች፣ ሶማሌዎች ወዘተ ኢትዮጵያውያን ወጣቶች ለጥይት ኢላማ ለአጋዚ ጥጋብ መግለጫ ሆኑ። ይህች ናት የዛሬዋ ኢትዮጵያ። አሁንማ ከረሃቡ ሰቆቃ የዘረኛው ቡረቃ ብሶብናል ይላል ገበሬው። መቼ ይሆን የሚለቁን? መቼስ ሲሆን የምንለቃቸው? እንደ ተወጣጠርን አለል ይላል ህዝቡ። አሁንም ከሁለት አስርት ዓመታት በኋላ አዘናጊዎች ብቅ እያሉ ናቸው። ለማደፋፈር ሳይሆን ለማስፈራራት፣ ለማጠንከር ሳይሆን ለማላላት፣ መንገድ ለመዝጋትና መፈናፈኛ ለማሳጣት ብቅ እያሉ ናቸው። መፍትሄው ከወረቀት መፍትሄው ከዲስኩረኛ አንደበት እንደማይገኝ ግልጽ ሆኖ ሳለ ከወገናችን ከወጣቱ ጎን የምንቆም ከሆነ እሰየው። አሊያ ሎሬት ጸጋዬ ገብረ መድን እንዳለው ዝም ብለን አብረን ዝም እንበል። መፍትሄው ይኸው ነው። ህዝባችን መውጫውን ያውቅበታል። አትፈሪም ከጠላቶችሽ የሚል ሀረግ በቀድሞው ህዝባዊ መዝሙር ውስጥ ይገኛል።
ኢትዮጵያ የቃል ኪዳን አገር መሆኗም እውነት ነው። ችግር ላይ በወደቀችበት ሰዓት ሁሉ ጠላቶቿን ጥርስ የሌላቸው አንበሶች፣ ጎረቤቶቿን ጥፍር የሌላቸው ድመቶች እያደረገ አምላኳ አሳይቷታል። አንበሳው ትውልዷ በጥቃቷ ጊዜ ወደ ኋላ አፈግፍጎም አያውቅ። እጁን ለሰላም ዘርግቶ ዘምሯል። በባዶ እጁ ተደባድቧል። ያለ ወንጀሉ ታስሯል፣ ተገፏል፣ ተገድሏል። ለትዕግስቱ ሁሉ መፍትሄው ይሄ ከሆነ እጁን ጨብጦ የሚነሳበት ወቅት እንደሚመጣ ከቶውንም መጠራጠር አያስፈልግም። ድል ለኢትዮጵያ ሕዝብ! ሕዝብ አቸናፊ ነው። እናቴ አልተውሽም። እማማ የኔ እናት አድምጪኝ ልንገርሽ፣ እኔ የምወድሽ እኔ የማፈቅርሽ ደልቶኝ ተመችቶኝ ኖሮኝ እንዳይመስልሽ። አዎ ተጠምቻለሁ፣ በጣም ርቦኛል። አዎ ተበድያለሁ፣ ጭቆና መሮኛል፣ ግፋን ገፍግፎኛል፣ እርሳት ገርፎኛል፣ ችጋር ጠንቶብኛል፣ ማሰብ ማሰላሰል ቅንጦት ሆኖብኛል፣ መናገር መተንፈስ በግፍ ያስመታኛል፣ ያስደበድበኛል፣ ፍርደገም ድልዳኛ ወህኒ ያስጥለኛል፣ ያምባገነን ጥይት አካሌን ያሰኛል። ማየልን ገርሽ እጅጉን አሞኛል፣ መኖር አስጠልቶ ሞቴን ያስመኘኛል። ግን ይሁን እላለው አሰላስልና፣ ከኔ ምቾት ይልቅ አንቺን አስብና። አሁንም ልቸገር አሁንም ልጎዳ፣ በእኔ ያልፍ እንደሆን የዘመናት ዕዳ፣ በእኔ ያልፍ እንደሆን ክፉ ነገር ሁሉ ይጥናብኝ ስቃዩ ይጥናብኝ በደሉ ምክንያቱም ማማ ቃል ተገባብተናል እንዳንከዳዳ ምን ችግር ቢቆላል ምን ቢጠብሰን ፍዳ ከተወለደ ተላልፎ በኔ ላይ ያረፈ በለም ለሙመስገሽ በደም የተጣፈ አዎ ቃላለኝ ቃላለሽ ላትከጂኝ ላትከዳሽ ላትተይኝ ላልተውሽ በረሃብ በችጋር አንጀቴ ተጣጥፎ ምን ብዋረድ እንኳ ክብሬ ሁሉ ረግፎ ከአያት ከቅድማያት ባደራ የወረስኩት ቃላለኝ ማልተወው በልቤ ያኖርኩት እናቴ አልተውሽም ገለው ለሚበሉሽ አካልሽን ቆራርሰው ለጅብ ለሚሰጡሽ መቼም አልጠላሽም የኔማማ ኢትዮጵያ ያውሬ ቤት ብትሆኝም የጅቦች መራሪያ ከሆድሽ የወጡት ጡት ነካሽ ልጆችሽ ስምሽን ሲያጎድፉ አካልሽን ሲቆርሱሽ በዓይኔ እያየው ቆሜ በሕይወት ከምኖር ይሻለኛል ለእኔስ ድፍት ብዬ ብቀር አዎ እኔ ልደፋ ስምሽ ከሚጠፋ እኔ ልበልፍስስ ያንቺ አካል ከሚፈርስ አዎ እኔ ልሰንጠቅ የኔ አካል ይቆረስ ባንቺ ግን አገሬ አንዳች ክፉ እንዳይደርስ ባንቺ ግን ኢትዮጵያ ክፉ ከምሰማ የኔ ጆሮ ይቆረጥ የኔ ጆሮ ይድማ የኔ ዓይን ይጓጎጥ ጨለማ ይውረሰኝ ስትፈርሺ ስትጠፊ በቁም ከሚያሳየኝ አንደበቴ ይዘጋ ልደፈን ልደንቁር አንቺ ሞት ስትሞች ከምሆን ምስክር የኔማማ ኢትዮጵያ ውድ እናት አገሬ አንቺን በመውደዴ አንቺን በማፍቀሬ እድሜን በሙሉ ሲተፋብኝ ኖሬ ግና ይህም ሆኖ አልቀነሰም ፍቅሬ ማማ የኔ እናት ፍቅርሽ መች ይሽራል እልፍ አእላፍ ዓመት ዘመን ይሻገራል ሞት እንኳ አይገታውም ዘላለም ይኖራል መስሏቸው ነበረ እነሱስ የተውኩሽ ተበደልኩኝ ብዬ አንቺን የምጠላሽ ሰው እናቱን ጠልቶ ከልቡ ተጣልቶ ወዴት ይሰደዳል የት ይሄዳል ሸሽቶ ቤቴ ልሙት እንጂ ያው እንደ ልማዴ እዚህም እዚያም ሞት ነው አይቀርም መሄዴ ከቃላት በስተጀርባ ፍላውን ገሰሰ ባለልዩ ችሎታ ዜጋ ስለነበር ምናልባት ሳይፈቀድለት አልቀረምና ቃላቶች ያጥሩኛል ብሎ ሲዘፍን ተደምጧል። ቃል ሲበዛ ቃላት ነው። በቃላት በስተጀርባ ግን አገርን የሚነካቁም ነገር ሁሌም ይገኛል። አንዳንድ ጥራዝነት ጠቆች ለምሳሌ ኢሃፓና ማይሶን በቃላት ተጣልተው ተጋደሉ ይላሉ። ይህን ለማወቅ ለመረዳት ለማጥናት ለመመራመር ያለን ስንፍናን ያመለክታል እንጂ ከሐቅ ግንኙነት የለውም። ሁለቱ ድርጅቶች የተለያዩት በፖለቲካ አቋሞቻቸው የተነሳ ነው። የኢሃፓን የመጀመሪያ ሰሞን ዴሞክራሲያዎችን ብናይ ወዛደር ብሎ ይጽፍም ነበር እናሸንፋለንም ይል ነበር። በእነዚህ ቃላት ዙሪያ የመጣ ልዩነትም አልተከሰተም ነበር። ቋንቋ አዋቂዎች ወዝን ከምቾት ጋር በማጣመራቸው ላብ የሚለው ቃል ተመራጭ ሆኖ ሲመጣ ሌሎች ደግሞ ይህን ባለመቀበላቸው ወዛደር ብለው ቀጠሉ። ቃላትና የፖለቲካ አቋም እንደሚያያዙ ግን ጥርጥር የለውም፣ ክርክርንም አይጋብዝም። ስልቻ ቀልቀሎ ተብሎ የሚታለፍ አይደለም። ወይም በእንግሊዝኛ ቶሜቶ ቶማቶ፣ ፖቴቶ ፖታቶ እንደሚባለው አይነት ነው። ኢህአፓ ለማንኛውም ጸረ ህዝብ ገዢ ቁልምጫን ሆነ አንቱነትን ሰጥቶ አያውቅም። መንጌ መሌ ብለው ነፍሰ ገዳዮችን ከሚያቆላምጡ ጎንም አልቆመም። ከሃዲው ፍስሐ ደስታን ወይም ፍቅረ ስላሴን አንቱም ሲል አልተገኘም። ለሽበት ከሆነ እንጨትም ይሸብታልና ነው። ወያኔ ራሱን ኢህአዴግ ብሎ ጭምብሉን ሲያጠልቅ ተሽቀዳድመው ኢህአዴግ ያሉትና አሁንም የሚሉት አሉ። ወያኔ ወያኔ ነው፣ ኢህአዴግ ልቦለድና ማደናገሪያ ነው። በአጠራር ደረጃ ልዩና ተቃራኒ አቋሞች ተፋጠው ይገኛሉ። ወያኔን ወያኔ የሚሉት ዘረኛና አረመኔ ቡድን ገዢ ሆኖ መሰየሙን፣ አምባገነን መሆኑን፣ ተለጣፊዎቹ ዋጋቢስ መሆናቸውን የተቀበሉ ናቸው። ኢህአዴግ የሚሉ ደግሞ በየምክንያቱ ከሐቁ መራቅ የፈለጉ፣ ዋናውና ብቸኛው ተጠያቂ ወያኔ መሆኑን መሸፈን የሚፈልጉ፣ የኢትዮጵያ ተጨባጭ ሁኔታ አሁንም ያልገባቸው ናቸው። መለስን አንቱ እሳቸው የሚሉ በዚሁ መንፈስ ደግሞ የወያኔን አገዛዝ የኢትዮጵያ መንግስት የሚሉ አሉ። ተቃዋሚ ነን እያሉ ይህን ዘረኛ ጠባብ ቡድን ኢትዮጵያዊ የሚሉ ማለት ነው። ከማሳፈር በላይ ያሳዝናል። ወያኔ ህዝብ እንደማይፈልገው እንዳልመረጠው የሚታወቅ ሲሆን በዚህ ሁኔታ የአገር መንግስት ሊባል አይቻልም። በህዝብ ላይ የተጫነ አገዛዝ ነው። ኢትዮጵያዊ አይደለም። ራሳቸው የምርጥ ዜጋ የትግራይ ነን የሚሉም ስለሆነ። በመሰረቱ ግን ወያኔ ጸረ ኢትዮጵያ፣ ጸረ ህዝብ መሆኑን የሚቀበሉ ሁሉ የኢትዮጵያ መንግስት አይሉትም። ይህን የማይቀበሉ ግን ከወያኔ ሲሞዳሞዱ፣ ሲከጅሉ፣ እሳቸው መንግስት ወዘተ ብለው መቀባጠርን ይፈልጋሉ። ከወያኔ እንተቃቀፍ፣ እጅ ሰጥተን ፈርመን በፈቃዱ ስር እንሰለፍ ያሉ ክፍሎች ይህን ሲሉ ተደምጠዋል። አሁንም ያልቆረጠላቸው ተቃዋሚዎች ያውም ህጋዊ ነን በሚል አጣብቂኝ ሳይገቡ ወያኔን የኢትዮጵያ መንግስት ብለው ሲያከብሩና ሲጥሩ እያየን ነው። ወያኔን ዘረኛ ስንልም እንዲሁ ባዶ ቃል ጥላቻ ብቻ ወይም ራሱ ሲል እንደሚቃጣው ጸረ ትግሬ በመሆን አይደለም። የወያኔ ፖለቲካ በዘር፣ በጎሳ፣ በብሔረሰብ ደረጃ ላይ የተመሰረተ ነው። ሌላውን ጠልቶና ጨቁኖ የራስን ጎሳ ግን ምርጥና ወርቅ ብሎ በልዩነት ላይ የተመሰረተ። ገዢው ክፍል በመሰረቱ የትግራይ ተወላጅ ወያኔ ነው። ቦሌና ቤተ መንግስት ቢገቡም በመሰረቱ የአድዋ ምርጦች። የህዝብን መብትና እኩልነት አረጋግጠን ኢትዮጵያን ከመበታተን አዳናት የሚሉትን የሚያሞኙ ሞኞች እንዳሉ ቢታወቅም የወያኔ አገዛዝ በልዩነትና በዘረኝነት ላይ የተመሰረተ መሆኑ አይካድም። ጠባቦች የምንላቸው በበኩላቸው ኢትዮጵያዊነታቸውን ክደው ግንጠላን በቀጣይነት በማቀንቀናቸው የተነሳ ነው። ቃሉ ይገልጻቸዋል። ማንነታቸውን ጥርት አድርጎ ያወጣዋል፣ ያስቀምጠዋል። ከአሃዝ በፊት የሚመጡ ዜሮዎችና ከአሃዝ በኋላ የሚደረደሩ ዜሮዎች ሚዛናቸው አንድ አይደለም። ዘረኛው ወያኔ የምንለውና ራሱ ለራሱ የሰጠውን የሐሰት ስም ህወሓት የማንቀበለው የቃላቱ ትርጉም ከሐቁ ከእውነታው ጋር የሚሄድ ባለመሆኑ ነው። ተቃዋሚ ነን እያሉ ይህን ዘረኛ ጥርቅም አክብረው መንግስት፣ ህወሓት፣ ኢህአዴግ የሚሉ ተቃዋሚዎች ናቸው ማለቱ ያዳግታል። ያው ከወያኔ ጎራ ምናልባት አጥሩ ጥግ ያሉ ናቸው፣ አሊያም ከግቢው ሊገቡ ጥሪን ጠባቂ ተለማማጮች ሆነው ይገኛሉ ማለት ነው። ተቃዋሚ ነን ብለው ወያኔን መንግስት የሚሉ ክፍሎች አሁንም ለመሞዳሞድ ደፋ ቀና ቢሉም ወያኔ ጠግቦባቸው ይገኛል። ወያኔን አቅፎ ደግፎ ያለውን አሜሪካን ሲያሞካሹና ሲያወድሱም ማንበብ መስማት ተገደናል። ብልህ ፖለቲካ መካሄዱ ነው። ድንቄም መሰረታዊ ጸረ ህዝብ ግፍን በዝምታ እያለፈ በቀስታና ደከም ባለ መንገድ ወያኔን ሰብአዊ መብት ተጣሰ ብሎ አሜሪካ ነካስ ያደርግ ለስሙ አመጣሪያ እልልታ ከዚህ የመጣ ነው። ለዚያም ባዳን ራሳቸውን ጣላት አድርገው በሚወስዱት ያማራው ህዝብ ላይ ግፍ ሲፈጸም ዝምታን እንደሚመርጡ የምናውቀው ነው። ታይዞም ኢሳያስ አፈወርቅን ዲሞክራት የሚሉም እንደመጡ ታዝበናል። እዚህ ላይ ዲሞክራት የሚለው ቃልና ጨካኝ አምባገነን ተወራራሽ ሆነዋል ማለት ነው። ቃላትና ትርጉማቸውን መጠበቅ መከላከልም ትግል ነው። ዘምባል ገደልኩም መንግስቱን ያስታውሷል። በያፓላ የተጻፉ የአንጃዎችና ወንጀለኛ ኮሎኔሎችና ካድሬዎች መጻሕፍትን ይዘት ያጤኗል። ምሁርና ማህይም ተወራራሽ እየሆኑ መምጣታቸውም የሚካድ አይደለም። መማርና መደናቆር ያገር ትርጉም ተሸራርፎ ከክልል ከተባለውም ጠቧል። አውራጃዊነት ይሉታል ወያኔዎች ራሳቸው። አማራውንም በያለበት ጠቅላይ ግዛት ከልሎ ለመነጣጠል ጥረቱ አልተቋረጠም። ነፍሰ ገዳዮች ታሪክ ጸሐፊ ሆኑና የሰለባዎቹን ሰቆቃም እንደታፈነ አለ። አዳኝ ታሪክ እስከጻፈ ድረስ የዱር አራዊትን መከራ ማንም ሊያውቀው ሊሰማው አይችልም እንደተባለው ነው። ኢኮኖሚው አደገ ተመነደገ፣ ህዝቡ አለፈለት ባዩ ወያኔና በረሃብ የሚሰቃየውና ለሞትም የተዳረገው ህዝብ ቃል ተመሳሳይ አይደለም። ለወያኔ እድገት ለህዝብ መማቀቅና ድህነት ነው። የባቢሎን ግንብ ጉዳይ መጥቷል። በአገዛዝና በህዝብ መካከል ያለው ሰፊ ቦይና ገደል የቋንቋም ነው። ማምከን ይሉናል ሲያጠፉን ሲፈጁን፣ ሐሳባችን ቅቡል ሆነ ይላሉ ሐሳባቸውን በኃይል ሲጭኑብንና አንደበት ሲያፋጡን፣ ሽብርተኛ ይላሉ ሽብር እየፈጸሙብን፣ የፕሬስ ነጻነትን አፍነው ነጻ ጋዜጦችና ጋዜጠኞች አለፈላቸው ይላሉ። ነው ወይስ ይመስላችኋል ብለን ስንጠይቅ አይመስለናል ብለው ይመልሳሉ። ኤርትራዊው የአማራ የተባለውን ድርጅት በበላይነት ይቆጣጠራል። እንደ ቂሊንጦ፣ ብርሸለቆ፣ ዝዋይ ወዘተ ሺዎችን እያሰቃዩ አንድም የፖለቲካ እስረኛ የለም ይሉናል። አጋሮቻቸው ደግሞ ወንጀላቸውን ይደብቁላቸዋል። እነሱ ባይኖሩ ወያኔም አይኖርም ነበር። ይህ ነው ሐቁ። ስንጥቅ ምላስ መሆን ብልህነት ተባለና ቃል ኪዳንን መካድ ፈሊጥ ሆኖ ሰፍኗል። ቃል ክቡር ነው የተባለው ተረስቷል። ይህ ምጸት በተለይ ምሁር በሉን ባዮችን የሚመለከት መሆኑ ዛሬ አያከራከርም። የቃል ትርጉም በአራቱም አቅጣጫ ሆኗል። የምሁርነት ታፔላ በጣም ሲፈለግና አላፊ አግዳሚው ዶክተር በሉኝ ብሎ ሲታበይ፣ ምሁርን ምሁር የሚያሰኘው ብልሃትና ህዝባዊነት ግን ተኗል ቢባል ስህተት አይሆንም። ይህ ሁኔታ ወያኔም ተጠቅሞበታል አፋፍቶታልም። ለህዝብ ዘብ የሚቆምና አንደበት የሚሆነው ሳይሆን የከዳው ነው መድረኩን ሲያጣበብ የምናየው። በዚህ ሁኔታ ቃላት ትርጉም አልባ ወይም ትርጉማቸው የተዛባ ሆኖ ቢገኝ የሚያስገርም አይደለም። የወያኔ ቋንቋ የተለየ ነው። ለቃላትና ጽንሰ ሐሳቦች ለመርሆች የሰጠውና እየሰጠ ያለው ትርጉም የራሱ ነው። በመላ ይዘቱ ጸረ ኢትዮጵያ ብንል ስህተት አይሆንም። ቀደም ሲልም ወያኔና ውሸት አባትና ልጅ ናቸው ተብሎ ነበር። ሐቅ ነው። ወያኔ ለስልጣን የበቃው መርህና ሀገርን ሽጦ ነው። ለሁሉም፣ ለሻቢያም፣ ለአረቡም፣ ለምዕራቡም ቃሉንና አቋሙን ለሽያጭ ከማቅረብ አልተቆጠበም። ዛሬም ያለው ሁኔታ ያው ነው። የሙስናው አቴጌ ልጆችን ማስተማሪያ ገንዘብ ይቸግረኛል ስትል፣ ይህንንም ድርቅ ብላ ስትለፍፍ ወያኔ መሆኗ እንጂ ህዝብ ጉድ ይቺ ውሸታም ይለኛል ብላ አልነበረም። ያዳቆነ የቅጥፈት ሰይጣን እያስጓራት ነው። ስብሐት ነጋ ተባለ በረከት፣ አባይ አልን ሌላ፣ ሁሉም ውሸታም ሆዳም ዋልጌና ባለጌ ናቸው ነበሩም። ከዚህ አይነት ጸረ ኢትዮጵያ ጥርቅም ጋር አብሮ ለመግማማት የሚመርጡ ክፍሎች ራሳቸውን አዋርደዋል። ተቃዋሚም አገር ወዳድም አለመሆናቸውን አስመስክረዋል። ቃላት ሚዛንና ትርጉም አላቸው። ጆሮ እየበላ ሆድ ጦም የሚያድርበት ጊዜ ላይ ነን። የሚወራውና የሚኖረው ለየቅል ከሆነ ቆየ ብዙ ተመክሮ አለንና በቃላት ጋጋታ የምንታለል መሆን የለብንም ዘፋኙ እንዳለው ሀቅን ያዘሉና የሚገልጹ ቃላቶች አይጠሩብን
አራቱ ያጥኛ
Yeah.